ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። የራይን መጽሐፍ አስመልክቶ የተለያዩ አፈታቶች እንዳሉ ለማሳየት ሞክሬያለሁ። ከዚህ በፊት የራይን መጽሐፍ ሰዎች ሲፈቱት አንዳንዶቹ ፕሪቴሪስት የሚባሉ እንዳሉ፣ እንደገና ሂስቶሪሲስቶች የሚባሉ እንዳሉ፣ አይዲያሊስት የሚባሉ እንዳሉ፣ እንደገና ደግሞ ፊውቸሪስት የሚባሉ እንዳሉና የተለያዩ ያተረጓጎም ዘዴዎች እንዳሉ ወደ መጨረሻ ላይ እንዳነሳው አስታውሳለሁ። ግልጽ ነው ይሄ ትዝ ይላችኋል? መቼም ትዝም ባይላችሁ እንደው ሐሳቡ ቅጭል ይላል። እግዚአብሔር ይመስገን። እና ይሄንን ሁኔታ መነሻ አድርገን ትንሽ ነገሮች ስለ ራእይ መጽሐፍ ጠቅለል ያለ ነገር ካየን በኋላ ታላቁ መከራ፣ ሰባቱ ዓመት የመከራ ዘመንን አስመልክቶ እናያለን። በተለይ በስዕል ብታዩት በጣም ቆንጆ ነው። በደንብ አድርጌ ነበር የሰራሁት። ጌታ ቢፈቅድ ኔክስት ዊክ እንደ ሪቪዥን አድርጌ አሳይቻችሁ እናየዋለን። እግዚአብሔር ቃሉን እንዲባርክልን በምንማረው የመንፈስ መቀስቀስን እንዲሰጠን እግዚአብሔር የምንማረው እንድናስተውል እንዲረዳ እንጸልያለን። ልዑል እግዚአብሔር ይህንን ጊዜ ለአንተ አስረክበን እንሰጣለን። በቃለ ማዕድ ዙሪያ ነን ጌታ ሆይ። ወደ እውነት ሁሉ የሚመራውን ያንተን መንፈስ ታምነን በፊትህ ነን ጌታ ሆይ። አቤቱ እንድታስተምረን ጌታ ሆይ እጅህንም በዚህ ቦታ እንድትዘረጋልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ስም የተባረከ ይሁን። መጽሐፍ ቅዱስ እንግዲህ በዚህ የራእይ መጽሐፍ ስንመለከት በአይነቱ የራእይ መጽሐፍ ትንቢት በመጽሐፍ ቅዱስ ውስጥ ያልተጻፈባቸው ክፍሎች አሁን ከብሉይ ኪዳን ትንቢት የሚባለውን ነገር ሐሳብ ስንወስድ ትንቢት በብዙ መንገድ ነው ትንቢት የሚባለው። አንዳንድ ትንቢት በድርጊት የሚፈጸም ትንቢት አለ። በንግግር የሚነገር ትንቢት አለ። ታሪካዊ ሁኔታዎችን እንደ ስብከት እየተናገሩም ትንቢት አለ። ለምሳሌ የዕዝራን መጽሐፍ አጥንተን ነበር በሪትሪት ፕሮግራማችን። ሐጌ የሚባለው የእግዚአብሔር ሰው ተነስቶ ትንቢት ሲናገር የእስራኤል ሕዝብ የነበሩበትን ያንን የሚታየውን የኑሯቸውን ሁኔታ ነው እየተናገረ ስብከት እንደሚሰብክ የተናገረው እና ነገር ግን ሐጌ ከዛ በኋላ ሊመጡ ስላሉ ነገሮች ደግሞ የተናገረው ትንቢት አለ። ስለዚህ ትንቢት ብዙ አይነት መልክ አለው እና አንዳንድ ትንቢቶች በህልም የተገለጡ አሉ። በአብዛኛው በዳንኤል መጽሐፍ ስንመለከት በብሉይ ኪዳን ውስጥ በህልም እግዚአብሔር ለሰዎች ትንቢትን ሲሰጣቸው ይታያል። ትንቢት የእግዚአብሔር ሰዎች በመንፈስ ቅዱስ በመነዳት መንፈስ ቅዱስ ቃሌን በአንደበት ላይ በአፍ ላይ አኑር ያለው ይላቸዋል። የሚናገሩትን ነገር እግዚአብሔር በመንፈስ ቅዱስ ኃይል እየሰጣቸው ይናገራሉ። ራእይ በማየት ሰዎች ትንቢት ይናገራሉ። መላእክቶች መጥተው ያናግሯቸዋል። ዳንኤል ገብርኤል መጥቶ የነገረውን ጽፏል። ዳንኤል እግዚአብሔር በሌሊት ራእይ እንዳየ ተናግሯል እና ሰዎች ተኝተው ያዩትን ለምሳሌ ናቡከደነጾር የአህዛብን መንግስታት ዘመን ሁሉ የሚያሳየውን ያንን ብልጭልጭታው የበዛውን አላደለም ምስል አይቷል። በህልሙ ነው ያየው። ስለዚህ በህልም ትንቢት አለ፣ በራእይ ትንቢት አለ፣ መላእክቶች ተገልጠው የተናገሩ ትንቢት አለ። የእግዚአብሔር ሰዎች በመንፈስ ቅዱስ ተሞልተው ሰዎች ያሉበትን ሰሞኑን፣ ዘመኑን፣ ጊዜውን እያዩ በእግዚአብሔር አይን እግዚአብሔር ነገሮችን የሚያይበትን አስተያየት በመናገር ትንቢት ይናገራሉ። የዮሐንስ ራእይ በአይነቱ የሚደንቁ ትንቢቶች በውስጡ አሉበት እና በአዲስ ኪዳን ውስጥ እንግዲህ አይነተኛ የትንቢት መጽሐፍ የሚባለው ይሄ ነው። ይሁን እንጂ ትንቢት ያልተጻፈበት የመጽሐፍ ቅዱስ ክፍል የለም። ከመጽሐፈ እንትና በብሉይ ኪዳን ውስጥ እንመለከት በሙሉ በብሉይ ኪዳኖች ውስጥ አለ። ነገር ግን በተለያዩ በመሳፍንት ዘመን በኋላ ያለው እንመለከት ትንቢቶች አሉ እዛ ውስጥ ትንቢት የሌለበት መጽሐፍ መሳፍንት ዘመን እንመለከተው ትንቢት ያለ አይመስለንም። አንድ ነብይ ማን ትዝ ይላቸዋል በመጽሐፈ መሳፍንት ውስጥ? ማንም ነብይ ትዝ አይላችሁ? ንጉሽ አው ኦኬ። እና በመጽሐፈ መሳፍንት ዘመን ላይ ሳሙኤል ከመነሳቱ በፊት እስራኤላውያኖች የነበሩበት ዘመን በሙሉ መሳፍንት ዘመን ሆኖ የነገስታት ዘመን የሚባለው ሳሙኤል ከሞተ በኋላ ያለው ጊዜ ነው አይደለም የነገስታት የሚባለው? ነገር ግን በመጽሐፈ መሳፍንት ውስጥ ትዝ የሚላችሁ ማንም ነብይ የለም። ዲቦራ ነቢያቶች እንዳሉ መርሳት የለብንም። ዲቦራ ነቢይ ነበረች። እና መጽሐፈ መሳፍንት ትንቢት አለው። መጽሐፈ ሩት ብቻ ውስጥ ግን ትንቢት የለም። እና መጽሐፈ መኃልየ መኃልይ ውስጥ ትንቢት የለም። ብዙዎቹ ትንቢቶች በመጽሐፍ ቅዱስ ውስጥ በስታቲስቲክስ በሚያስደንቅ ሁኔታ ብዙ የእግዚአብሔር ሰዎች ዲቴል ጥናት አጥንተዋል። ልነግራችሁ አልችልም ከተወሰኑ መጽሐፍቶች በስተቀር እና ከፊሊሞን ምናልባት መጽሐፍ በስተቀር ብዙዎቹ ትንቢቱ መጽሐፍቶች አላቸው። በአዲስ ኪዳኑ ሰፊ ትንቢት እንዳለው የሚታወቀው የራእይ መጽሐፍ ነው። ወንጌሎች ሁሉ ትንቢት አላቸው። ጌታችን የተናገራቸው ትልልቅ አውራ የሆኑ ትንቢቶች በዛ ውስጥ እንደሚታዩ እናያለን። የራእይ መጽሐፍ ስንመለከተው ብዙዎቹ የእግዚአብሔር የራእይን መጽሐፍ የሚያዩበት አስተያየትና አተረጓጎማቸው አንደኛ በምሳሌዎች በሲምቦሎች የተሞላ ቁጥር የሚበዛበት ስለሆነ ለብዙ ሰዎች ግራ ያጋባቸዋል እና መጽሐፍ ቅዱስ አፈታታቸው አንዳንድ ሰዎች የዚህን የራእይን መጽሐፍ አስመልክቶ የተለያየ ቪው አላቸው። ኮንሰርቫቲቭ የሆኑ መጽሐፍ ቅዱስን እንደ እግዚአብሔር ቃል የሚያዩ የእግዚአብሔር ሰዎች ሲሪየስ የሆነ መንፈሳዊ አመለካከት ያላቸው የእግዚአብሔር ሰዎች ሊበራል ያልሆኑት ምንድን ነው የሚሉት? ይሄ የራእይ መጽሐፍ በመቶኛው ክፍለ ዘመን ውስጥ የመጀመሪያው መቶ ዘመን ውስጥ የነበረ በአይሁዳውያን ላይ የተፈጸመውን በዚያን ዘመን በክርስቲያኖች የተፈጸመውን ሁኔታ ሁሉ የሚያሳይ ነው። እስከ 70 ዓመተ ምህረት እስከ 100 ዓመተ ምህረት ያለውን ነው የሚያሳየው ብለው ነው የሚደመድሙት እና ይሁን እንጂ ራእይ መጽሐፍ እንደዛ አይደለም። በራእይ መጽሐፍ ውስጥ ረጋ ብለን ስናነበው እስከ ክርስቶስ መምጣት ይናገራል። በየትኛውም አይነት ሁኔታ ራእይን መጽሐፍ ሰው አንብቦ በመቶዎቹ ክፍለ ዓመቶች ውስጥ በመጀመሪያዎቹ መቶ ዓመቶች ውስጥ ሁሉም ተፈጸመ ብሎ ለማየት የሚያስችል ነገር የለም። በአጭሩ ብትመለከቱ 7ቱን አብያተ ክርስቲያናት እንኳን ማየት እንችላለን። ከዛ በኋላ 144,000 ማየት እንችላለን። ከዛ በኋላ ብዙ ዝርዝር ነገሮች ሲታዩ ይታያል። ነገር ግን የመጽሐፍ ቅዱስ አተረጓጎማቸው ሰዎችን በሲምቦሊክ በሆነ መንገድ ነገሮችን እየተረጎሙ የራእይ መጽሐፍ ያለፈ የመቶ የመጀመሪያዎቹ 70ዎቹ ዓመቶች ውስጥ 100 ዓመት ውስጥ የሆነ ታሪክ ነው ብሎ የሚሉ አሉ። እንዲህ ያለ ቪው ያላቸው ሰዎች ጌታችን ኢየሱስ ራሱ በማቴዎስ 24 ላይ የተናገረውንም ትንቢት ጌታችን የተናገረውን ትንቢት በሰባ ዓመተ ምህረት በአይሁዶች ላይ በቤተ መቅደሱ ላይ የተፈጸመ ታሪክን ነው የሚያሳየው በማለት ይወስዳሉ። እንደዚህ ያለ ቪው ያላቸው ሰዎች መጽሐፍ ቅዱስ ውስጥ የተጻፉትን ነገሮች ሁሉ እነሱ እንደሚሉት እንይ ብለን ብንል ልክ አይሆንም። አሁን ለምሳሌ ማቴዎስ 24 ውስጥ እንደ ትልቅ መከራከሪያ ነጥብ አድርገው የሚወስዱት ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም የሚለውን ቃል እንደ አይነተኛ ማስረጃ አድርጎ በመውሰድ ይህ ትውልድ የሚለው ጌታችን ያን ትንቢት እየተናገረ ባለበት ያለውን ጄኔሬሽን ነው እና ያ ጄኔሬሽን በሕይወት ባለበት ጊዜ ነው ይሄ ትንቢት ሁሉ የሚፈጸመው ይላሉ። ማቴዎስ 24ን ግን ስትመለከቱት የሚናገረው ጠንከር ያሉ ነገሮች አሉ። እነዚህ ሁሉ እንዴት ሆኑ ስትሏቸው በሚጽፉት መጽሐፍ ላይ ስትመለከቱ በቃ የሆነ የራሳቸውን አተረጓጎም እዛ ውስጥ ለመክተት የሚደረገው ጥረት በጣም አስቸጋሪ የሆነ እይታ እንዲኖራችሁ ግድ የሚል ነገርን ያሳያሉ። ግን ማቴዎስ 24ን ስንመለከት ጌታ ኢየሱስ ክርስቶስን ደቀ መዛሙርቱ የጠየቁት ጥያቄ ምንድን ነው ያሉት የሚለውን ስንመለከት ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱ ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይህን ሲነግራቸው ስለ ቤተ መቅደሱ ነው የሚናገረው። እግዚአብሔርን ቤተ መቅደስ ኢየሱስ እንዴት እንደሚያከብር እንዴት እንደሚወድ ያውቃሉ። ቤቴ ጸሎት ቤት ይባላል ብሎ ገበታ ለዋጮችን ሁሉ በጅራፍ እየገረፈ እንዳስወጣ ሁሉ ያውቃሉ። ይህንን በመናገሩ ደቀ መዛሙርቱ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። ስለዚህ ጥያቄው ምንን ይመለከታል? የጌታን ምን መምጣትና የዓለምን ምን መጨረሻ ይመለከታል። ምንም እንኳን ጌታችን ስለ ቤተ መቅደሱ አሳይተውት ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም ብሎ ስለዚያ ቤተ መቅደስ ቢናገርም የጠየቁት ጥያቄ የዓለምን መጨረሻ ይመለከት። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳል፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው። ውድ ወገኖቼ መጽሐፍ ቅዱስ ተማሪዎች ይህንን ትንቢት የማቴዎስን 24ን ትንቢት የሚያውበትን አስተያየት ማወቅ አለብን። ብዙ ጊዜ ብዙዎቻችን እስከ ዛሬ በዓለም ላይ የሚከናወነውን ራቡንም ጥማቱንም ችግሩንም ሁሉ ከዚህ ትንቢት ጋር እናያይዘዋለን። አዎ ምልክቶች ናቸው መቼም መናያቸው ነገሮች። ነገር ግን ይሄ ክፍል ግን የሚታየው በራእይ መጽሐፍ ላይ ሰባቱ ማህተም መፈታት ሲጀመር ነው። ሊስን ሰባቱ መጽሐፍ በሰባት ማህተም የታተመው መጽሐፍ ሲፈታ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ራእይ ምዕራፍ 6 ላይ ማህተሙን መፍታት ሲጀምር የሚታየውን መከራ ነው። የምጣር መጀመሪያ ነው ይላል። የመጀመሪያዎቹ ማህተሞች በሚፈቱበት ጊዜ ሰባቱ ዓመት የመከራ ዘመን በሁለት ይከፈላል። የመጀመሪያው ስሪ ኤንድ ሃፍ ይርስ የሰባቱ ዓመት ግማሽ የመጀመሪያው ክፍል የምጣር መጀመሪያ የሚለው በዚህ ቦታ ላይ የሚያሳየው ያንን እንደሆነ ብዙዎች ያምናሉ። በበኩሌ እኔ እንደዛ ነው ማምነው። ስለዚህ በዚያን ዘመን ይሄ ገና አልሆነም። በነገራችን ላይ እስከ ዛሬ የምናየው ቸነፈር፣ ራቡ፣ የምድር መናወጡ ይሄንን ትንቢት መከናወን እንደጀመረ የሚያዩ የሚያስቡ ሰዎች አሉ። ግን ጌታ ኢየሱስ ክርስቶስ ከታላቁ መከራ በኋላ ዳግመኛ እንደሚመጣ እና ታላቁ መከራ እንደሚሆን የሚያምኑ ሺህ ዓመት የክርስቶስ ግዛት ከመሆኑ በፊት ጌታ እንደሚመጣ የሚያምኑ ታላቁን መከራ ጉዳይ ሲሪየስሊ የሚወስዱ ክርስቲያኖች በራእይ መጽሐፍ ላይ በዳንኤል መጽሐፍ ላይ የተሰጠውን የሰባውን ሱባኤ ምስጢር ለሚያምኑና ለሚቀበሉ ሰዎች ይሄ የሚሆነው ጌታ ኢየሱስ ክርስቶስ በምዕራፍ 6 ራእይ ላይ እንደተጻፈው ማህተሙን መፍታት ሲጀምር ነው። አያችሁት? በዚያን ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገድሏችኋል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸው አሳልፎ ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ ብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይደናል፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ጌታ ኢየሱስ የሚናገረውን እያንዳንዱን ቃል ብትመለከቱ ምንም እንኳን ለጠየቁት ደቀ መዛሙርት ቢናገርም የሚናገረው ነገር ግን የመጨረሻውን ዘመን አስመልክቶ ነው። ከዛ በኋላ መጨረሻው መቼ እንደሚመጣ ነው። በዚህ ታላቁ መከራ በሚሆንበት ጊዜ የምጣር መጀመሪያ የተባለው የመጀመሪያው መከራ፣ ከዛም የመጨረሻው የእግዚአብሔር ቁጣ በሚገለጥበት ጊዜ ሁሉ ወንጌል ግን ይሰበካል። ለምን? በራእይ መጽሐፍ ላይ እንደምንመለከተው ወንጌልን የሚያዳርሱ በዚያን ዘመን ወደ እግዚአብሔር ልቦናቸውን የሚመልሱ ደግሞም ከአይሁዳውያኖች የሚነሱ 144,000 የሚሆኑ የወንጌል አገልጋዮች ከአሕዛብም ሁሉ የሚነሱ ክርስቲያን የሚሆኑ ሰዎች ይኖራሉ፣ እግዚአብሔርን የሚያምኑ። ወንጌል በዚያም ጊዜ ሁሉ ይደረጋል። ነገር ግን በታላቁ መከራ ዘመን ጊዜ የሚኖረው የክርስትና ሕይወት እግዚአብሔርን ሰዎች የሚያምኑት በመስዋዕትነት ላይ የተመሰረተ ነው። ምክንያቱም ሐሰተኛው ክርስቶስ ያኔ ይኖራል። እና ጌታ ኢየሱስ ክርስቶስ እንግዲህ በነብዩ በዳንኤል ተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ሲታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ሽሹ፣ በሰገነት ያለው በቤቱ ያለውን ሊወስድ አውረድ፣ በርሻም ያለ ልብሱን ሊወስድ ዘንድ ወደ ኋላው አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ልብ በሉ፣ ይሄ በሰባ ዓመተ ምህረት ተፈጽሟል። አይሁዳውያኖች ቤተ መቅደሳቸው ፈርሷል በነቢዩ በዳንኤል እንደተባለ። ነገር ግን እንደገና ወደፊት ቤተ መቅደሱ የሚፈርስበት ደግሞ ትንቢትም እንዳለ ማወቅ አለብን። ቁጥር 21 በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም በዚያን ጊዜ ነው የሚለው። በዚያን ጊዜ ማለት ምን ማለት ነው? ቤተ መቅደሱ በሚፈርስበት ጊዜ፣ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። ለዚህ ያለ ነገር አልሆነም፣ ወደፊት ግን ይሆናል። እነዚያ ቀኖችስ በአጥሩ ስጋ የለበሰ ሁሉ ባልዳነም ነበር፣ ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። ይሄ ከአይሁድ በሰባ ዓመተ ምህረት ከፈረሰው ከአይሁድ ቤተ መቅደስ ጋር ተያይዟል ብሎ የሚያነብሰው ይህንን ትንቢት እንዴት እንደሚያደርገው ግራ ነው የሚያጋባው። አያችሁት? ይሄ ትንቢት የሚናገረው ወደ ፍጻሜ ዘመን ተሻግሮ የሚያይም ትንቢት እንደሆነ ነው የምንመለከተው። እነዚያ ቀኖች ባጥሩ በዚያን ጊዜ ማንም እነሆ ክርስቶስ ከዚያ ያለ ወይም ከዚያ ያለ ቢላችሁ አትመኑ። ሐሰተኞች ክርስቶሶች ሐሰተኞች ነቢያት ይነሳሉ፣ ቢቻላቸው የተመረጡት እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ይላል። ውድ ወገኖቼ በታላቁ መከራ ጊዜ ዲያብሎስ የመጨረሻው ጊዜ እንደሆነበት ስለሚያውቅ ከሰማይ ተወርውሮ በምድር ላይ ምን አይነት መከራ እንደሚያመጣ ይናገራል። ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ለምድርና ለባህር ወዮላቸው ይላል። ራእይ ምዕራፍ 12 ላይ ሰይጣን በምድር ላይ ኢንቴንሲቭ በሆነ መንገድ የሚሰራበት ጊዜ ነው። በዚህ ጊዜ ብዙ የሐሰት አሰራሮች፣ ሰይጣናዊ አሰራሮች ይካሄዳሉ። ብዙ ሐሰተኞች ነቢያቶች ይነሳሉ፣ ብዙዎችን ያስታሉ። ከሁሉ በላይ ሐሰተኛውን ክርስቶስን እንዲያመልኩት እንዲከተሉት፣ ምልክቱን በግንባራቸው በእጆቻቸው ሰዎች እንዲቀበሉ የሚያደርግ ስራ ይሰራል። ታላላቅ ድንቆችን ተአምራቶችን ያደርጋሉ ይላል። አያችሁት? ስለዚህ የሚናገረው ይሄ ስለ የትኛው ዘመን ነው? ስለ መጨረሻው እንደሆነ ማየት ይቻላል። አያችሁት? ስለዚህ ከዛ ምን እንደሚል ተመልከቱ። ቁጥራም እነሆም አስቀድሜ ነገርኋችሁ፣ እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በልፊ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በድን ወዳለበት በዚያ ሞራዎች ይሰበሰባሉ። አሁን የሚናገረው የጌታ ኢየሱስን ዳግመኛ መምጣት ነው። ይሄ መጽሐፍ ሲጻፍ ምንም እንኳን ጌታ ለደቀ መዛሙርቱ ቢናገር አሻቅቦ ወደፊት ይሄ ዘመን ባለበት ጊዜ የሚመለከታቸው ክርስቲያኖች እንደሚያነቡ፣ በዚያን ጊዜ የነበሩ አማኞች እንደሚያነቡ፣ ይሄ ዘመን ሲቃረብ ያለን ክርስቲያኖች እንደምናነበው ጌታ እያወቀ የተጻፈ መጽሐፍ ነው። ሐዋርያቶች መልእክት ሲጽፉ ለቆሮንቶስ ሰዎች የጻፈው ለእኛ ትምህርት ነው። ለገላትያ ሰዎች የጻፈው እኛ እንማርበታለን። ጴጥሮስ ለተበተኑት የጻፈው እኛ እንማርበታለን። ያዕቆብ ለተነበሩት ለአስራ ሁለቱ ነገዶች እያሉ የሚጽፉት ጽሑፍ ለእኛን ይመለከታል። አይ የእኛን አይመለከትም ለእነሱ ነው የተጻፈው ብለን ብን ለእኛ የሚሆን ባይብል የለንም፣ ለእነሱ የተጻፈ ነው። ስለዚህ መጽሐፍ ቅዱስ የሚናገረው ነገር ምንም እንኳን በዚያን ጊዜ ጌታ ኢየሱስ ለጠየቁት ደቀ መዛሙርት ከነሱ ጋር ኮንቨርሳንት ሆኖ የሚያነጋግራቸው ቢመስልም ምልክቱም ትንቢቶቹም ወደፊት የሚሆነው ነገር የሚመለከተው አሻቅቦ ያለ ከሐዋርያቶቹ ዘመን ያለፈ መሆኑን እናያለን። ተመልከቱት ቁጥር 29 ከዚያች ወራት በኋላ መከራ ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ዋይ ዋይ ይላሉ፣ የሰው ልጅንም በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል። ስለዚህ ጌታ ኢየሱስ ክርስቶስ የሚናገረው ሊትራሊ ስለምንድን ነው የሚናገረው? ስለመጨረሻው ዘመን ነው 12ቱ ደቀ መዛሙርት ይሄን ጥያቄ የጠየቁት ከነርሱ ጋር አብረው ያሉ የጌታ ተከታዮች የነሱን ዘመን የሚመለከት ነገር አይደለም የሚናገረው ከነሱ ዘመን ያለፈ ነገር ነው የሚናገረው ስለዚህ የራእይን መጽሐፍ ስንመለከት ታላቁ መከራ የሚባለው ነገር የሚከናወንበትን ሁኔታ እናያለን ታላቁ መከራ ከምዕራፍ 6 ጀምሮ እስከ ጌታ ኢየሱስ ክርስቶስ ዳግመኛ ምጽአት ድረስ 7 ዓመት የመከራ ዘመን እንዳለ እንመለከታለን። ይህንን አስመልክቶ የመጀመሪያው 7ቱን ዓመት የመከራ ዘመን የሚያነሳልን የራእይ መጽሐፍ ብቻ አይደለም በዳንኤል መጽሐፍ ላይ ተጽፎ ይታያል። በዳንኤል መጽሐፍ ላይ ይህንን ባለፈው ጊዜ በጥቂቱ አሳይቻችኋለሁ። ዳንኤል መጽሐፍ በዚህ ጉዳይ የሚያነሳውን ደጋግመን ተመልክተናል። ምዕራፍ 9 ቁጥር 24 ላይ አመጻን ይጨርስ ኃጢያትን ይፈጽም በደልን ያስተሰሪ የዘላለምን ጽድቅ ያገባ ራእይን ትንቢትን ያትም ቅዱሰ ቅዱሳን ይቀባዘን በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል ይላል። ይሄ ሁኔታ ትንቢቱ 70 ሱባኤ ማለት በ7 ተባስቶ 490 ዓመትን ነው የሚያሳየው። ግዲ 490 ዓመት ብለን ስንል ልክ ለአንድ ሰው በጀት እንደምናወጣለት ለምሳሌ ገንዘብ ብንሰጥ ቤተሰቦቻችን ብትረዱ ማዬ አባዬ ወይም ወንድሜ እህቴ ለወር የምትበላውን የምትጠጣውን ቤት ክረ የምትከፍለውን እኔ ከፍልላለሁ ተማር ብለን እንደምንሰጥ በጀት እናወጣላችኋለን እና $400 ብትልኩ $300 ብትልኩ ለወር ነው የምትልኩት ማለት ነው። እና ይሄ ሰው በአንድ የተላከለትን በሙሉ አንድ ጊዜ ልብስ ቢገዛ መጀመሪያ በደረሰው ቀን ገና አንድ ወር ሳይሞላ ቢሆን ሊሆን አይችልም አይደለም እንዴ? እና 400 ብር ወይም 300 ብር የተላከለትን ለወሩ አብቃቅቶ ሁለተኛ ወር ላይ ደሞዝ እስኪመጣለት ነው የሚኖሩ አይደለም? ስለዚህ የተሰጠው ገንዘብ አንዴ ነው የተሰጠው። ነገር ግን ገንዘቡን ግን በተለያየ ጊዜ ለተለያየ ሁኔታ ነው የሚጠቀምበት ማለት ነው በአንድ ወር ጊዜ ውስጥ። እዚህ ቦታ ላይ እግዚአብሔርም 70 ሱባኤ ተቀጥሯል ሲል 490 ዓመት የጊዜ ራሽን የጊዜ በጀት እግዚአብሔር ሰጥቷል እነዚህን ነገሮች ለማድረግ በማና በማ ላይ በሕዝብህና በቅድስት ከተማህ ላይ። ይሄ ትንቢት የሚመለከተው አይሁዳውያንን እንደሆነ እናያለን። ምንም እንኳን በራእይ መጽሐፍ ውስጥ በዓለም ላይ ያለውን የሰው ልጆችን ሁሉ የሚነካ መከራ ብናይም 7 ዓመት የመከራ ዘመን ከብሉይ ኪዳን ተስፋ የተነሳ የአይሁዳውያኖችን ፓርቲኩላርሊ በተለየ መንገድ የሚመለከት እንደሆነ መርሳት የለብንም። አይሁዳውያን እንደሚመለከት የሰው ልጆችን ሁሉ ይመለከታል። ዛሬ ኢየሩሳሌምን አስመልክቶ አይሁድን አስመልክቶ ያለው ችግር የዓለምን ፖለቲካ አውሮፓን በሉት ኤዥያ በሉት ቻይና ራሽያን ሁሉ የሚያናጋና የሚነካካ ጉዳይ እንደሆነ ልክ እንደዚሁም ደግሞ እግዚአብሔርን በዚህ በ7ቱ መከራ ዘመን በሚሆኑት ጉዳዮች የሰው ልጆች ሁሉ ይነካሉ። ግን ትንቢቱ ግን የሚያተኩረው 490 ዓመት በማላይ ነው የሚያተኩረው በእስራኤል ህዝብ ላይ ነው የሚያተኩረው እና በህዝብህና በቅድስት ከተማህ ላይ። አያችሁት? ቅድስት ከተማ ማነች? ኢየሩሳሌም። በመጽሐፍ ቅዱስ ትንቢት ውስጥ ኢየሩሳሌምን አስመልክቶ የተለየ ነገር እንዳለ ማወቅ አለባችሁ። አሁን ትላንት ነው ከትላንቱና ወዲያ ኒውስ ላይ ታችሁ እንደሆነ አላክሳ ሞስክ የሚባለውን የእስላሞቹን ቤተም እንትን እዛ ቦታ ላይ በጣም ትልቅ ግብ ግብ ነው ያለው አሁን እና ይህ ሁሉ ችግር እያለ ልነግራችሁ አልችልም። የኢየሩሳሌም ጉዳይ ኢየሩሳሌም ማለት የእኛ የዘላለም በኢየሩሳሌም ጉዳይ እንሞታለን ደማችንን እናፈሳለን እያሉ የፍልስጤም መሪዎች ሲናገሩ ሰምታችኋል ዜና ላይ እና አይሁዶቹም የእኛ ከተማ ነች ይላሉ። ለፕሬዚዳንትነት የሚሮጡት ተመራጮች አንዱ ተመራጭ ምን እንዳለ ሰምታችኋል ልብ ብላችሁ እንደሆነ ኢየሩሳሌም የአይሁድ ዋና ከተማ ነች አለ። ተመልከቱት እንዴት ፖለቲካሊ በጣም ሲሪየስ ነገር እንደሆነ ኢየሩሳሌም ጉዳይ። በጣም ኮንሰርቫቲቭ የሆኑ ክርስቲያኖች እንደዚህ ያለ ቪው ነው ያላቸው። ይህን እንዴት አጀንዳ አድርገው ፖለቲካ አድርገው ያነሳሉ? በጣም ትልቅ ጉዳይ ነው። ስለዚህ የኢየሩሳሌም ጉዳይ በትንቢት ውስጥ በነ ዳንኤል ጌታ ኢየሱስ ክርስቶስ ሳይወለድ ገና ከጥንት ዘመን የተነገረው ዛሬ ግን የኛ የየለቱ የፖለቲካ አጀንዳ መሆኑ አይገርምም ወገኖች? የየለቱ የፖለቲካ አጀንዳችን ነው። የምርጫ ፖለቲከኞች በፕሬዚዳንቶች የሚመረጡበት አጀንዳ ሆኗል። ይህንን አይምሮ ያለው ያስተውል። ስለዚህ በዚህ ቦታ ላይ ዳንኤል የ 490 ዓመት የጊዜ ራሽን የተመደበው እግዚአብሔር የጊዜ በጀት የመደበው ለአይሁድና ለእስራኤል ህዝብ ለእስራኤል ለኢየሩሳሌም ከተማ እንደሆነ እንመለከታለን። ነገር ግን ይሄ ትንቢት ግን በሁለት መሰረታዊ ነገሮች ተከፍሏል። አንደኛው 47 ሱባኤ ነው፣ 69 ሱባኤ ሲሆን ሁለተኛው ክፍል የመጨረሻው 70ኛው ሱባኤ ነው። 70ኛው ሱባኤ ቆርጦ ያስቀረዋል እና ቆርጦ ያስቀርና ወደ መጨረሻ ላይ ነው የ70ኛው ሱባኤ ጉዳይ የሚያነሳው። 70ኛው ሱባኤ አንድ ሱባኤ ማለት 7 አመት ማለት ነው። የ7ቱን አመት መጨረሻ ላይ ያስቀምጥና የ69ኙን ሱባኤ እንግዲህ ከ497 ስትቀኑ ስንት ይቀራል? ከ490 400 ስንት ይቀራል? 82 ነው አይደል የሚቀረው? 83 ነው የሚቀረው። 10 ነው ያለው ልክ ነው። ስለዚህ 483ቱን ስትመለከቱ ማን ነው የሚመለከተው? ሉክየር ምን እንደሚል። ስለዚህ ቁጥር 5 እወቅ አስተውል ኢየሩሳሌምን መጠገንና መስራት ተዛዙን ከሚወጣበት ጀምሮ እስከ አለቃው እስከ መሲ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 እና 62 69 ማለት ነው። 69ኙ በ7 ሲባዛ ያንዳንዱ ሱባኤ 7 አመት ነው። እንግዲህ 483 ያልነውን ዘመን የሚመለከተው ይሄ ነው። 483ቱ ከምን ይጀምራል ይላል? ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ። በመጽሐፍ ቅዱስ ውስጥ ኢየሩሳሌምን መጠገንና መስራት መቼ ተጀመረ ብላችሁ ብትመለከቱ መጽሐፈ ዕዝራን አጥንተናል፣ በሪትሪት ፕሮግራማችን ነህምያን አጥንተናል። ከነህምያ በፊት ስደተኞች ሆነው የመጡት እነ ዘሩባቤል እነ ኢያሱ የሚባሉት የመጀመሪያዎቹ ተመላሾች ከባቢሎን ምድር አያችሁት፣ በዕዝራ መጽሐፍ ውስጥ ሲሰሩ የምታዩት ይሄንን ኢየሩሳሌምን መጠገንና መስራት ትእዛዙ የወጣበት ጊዜ ላይ የተመለሱ ናቸው። የዕዝራን አይደለም የሚያሳይ፣ የነህምያን አይደለም የሚያሳይ፣ የነ ዕዝራን ስራ ነው የሚያሳየው። ለምን? ቄርሎስ የሚባለው እግዚአብሔር አስነሳኝ ብሎ የሚል የባቢሎን ንጉሥ በሰጣቸው ትእዛዝና አዋጅ ነው ተመልሰው ምን አድርገዋል? ኢየሩሳሌምን ለመስራት ትእዛዝ ወጣ። ትእዛዙ ሳይወጣ ነው ይሄ ትንቢት የተነገረው ወገኖቼ። አያችሁት? ከዚያን ጊዜ ጀምሮ አያችሁት፣ በዕዝራ መጽሐፍ ውስጥ የምናየው ቤተ መቅደሱን የመስራት ትእዛዙ ከሚወጣበት እስከ አለቃው ድረስ እስከ መሲ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል። እስከ ጌታ ኢየሱስ ክርስቶስ ድረስ ኤግዛክትሊ ጌታ ኢየሱስ ክርስቶስ ኢየሩሳሌም እስከ ገባባት ጊዜ ድረስ በአህያ ውርንጭላ ያንን ሁኔታ ካልኩሌት ሲደረግ 483 እንደሆነ ብዙ የእግዚአብሔር ሰዎች ይመለከቱታል። ልብ በሉ፣ እርሷም በጭንቅ በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ይሄ የነህምያንም ታሪክ ይመለከታል። ትእዛዙ ከወጣበት ጊዜ ጀምሮ አያችሁት፣ ኢየሩሳሌም የተሰራችው ቅጥሯም ቤተ መቅደሷም ጎዳናዋም የተሰራው በጭንቀትና በሰልፍ ነው። ቢያንስ ቢያንስ ዕዝራን መጽሐፈ ዕዝራን ስላጠናን በዛው በመጽሐፈ ነህምያን ስላጠናን ያ ሁኔታ ያንን በግልጽ አሳይቷቸዋል። ምን አይነት ተቃዋሚዎች የውስጥ ችግር የውጭ ችግር እያየ ቤተ መቅደሱ ያለበትን የኢየሩሳሌም ከተማ ቅጥሩን እንዴት እንደሰራ ተመልክተናል። ከ62 ጊዜ 7ም በኋላ መሲ ምን ያረጋል? አያችሁት፣ በ69ኛው ላይ ይገደላል። በእርሱም ዘንድ ምንም የለም። የሚመጣው ማለቃ ህዝብ ከተማይቱና መቅደሱን ያጠፋሉ። በ70 ዓመተ ምህረት የሚመጣው ማለቃ ህዝብ፣ በሌላ አባባል 70ኛውን ሱባኤ የሚመለከት 70ኛውን ሱባኤ የሚመለከተው አለቃ የሱ ህዝቦች ምን ያረጋሉ ይላል? ከተማይቱ ምን ያረጋሉ? የሚመጣው ማለቃ ህዝብ፣ ልብ በሉ የሚናገረው ከተማይቱንና መቅደሱን ያጠፋሉ፣ ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይላል። ያን ጊዜ በ70 ዓመተ ምህረት አይሁዳውያኖች ከሮማውያኖች ጋር ያሳለፉትን የተገዳደሉትን የሞቱትን ያለቁትን ያን የተበተኑትን ታሪክ መዓት ጽሑፎች የተጻፉ ብዙ ታሪኮች እንዳሉ እናያለን። ተመልከቱት። አሁን እስካሁን ሰባኛውን ሱባኤ አልነካም። ከዛ ቁጥር 27 ላይ እርሱም ይላል ከዛ በኋላ የሚመጣው አለቃ ማለት ነው። እርሱም ሲል ማን ነው? የሚመጣውን አለቃ ነው የሚናገረው። ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ብዙ ሰዎች ይሄንን ሰባኛው ሱባኤ ሰባቱ ዓመት የመከራ ዘመን መጀመሩን በምን እናቃለን ብለው ጥያቄ ሲጠይቁ ብዙ የእግዚአብሔር ሰዎች የሚመልሱት ይሄንን ነው። ለሰባት ዓመት ሐሰተኛው ክርስቶስ ከአይሁድ ሕዝብ ጋር ቃል ኪዳን ይገባል ይላሉ። ይህንን ክፍል ነው የሚጠቅሱት። ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ይላሉ። በጣም ብዙ ሰዎች በዚህ ጉዳይ ላይ የሚመስላቸውን የሚያዩትን ነገር ሁሉ ይናገራሉ። አይ ሪመምበር የዛሬ 20 ምናምን ዓመት አንድ መጽሐፍ አንብቤ ነበር እና አንድ ሰው በጻፈው መጽሐፍ ላይ አይሁዳውያኖች በዓለም ዙሪያ ያሉ ትልልቅ ሀብታምና በቃ ሪኮግናይዝድ የሚሆኑ አይሁዳውያኖች ሁሉ የፈረሙት ዶኩሜንት አለ ይላል። አይ ዶንት ኖ ምን ያህል እርግጠኛ እንደሆነ። ይሄ ዶኩሜንት በዓለም ዙሪያ ባሉ አይሁዳውያኖች ሁሉ ተፈርሞ በኢየሩሳሌም ይገኛል ይላል ያ ጽሑፍ። እና ይሄ ዶኩሜንት ይላል ኢየሩሳሌምን የሚመለከት የቃል ኪዳን ዶኩሜንት ነው ይላል። እና ይህንን ዶኩሜንት አይሁዳውያኖች የኢየሩሳሌምን አስመልክቶ ከተማቸው እንደሆነች ለኢየሩሳሌም ሕይወታቸውን ሁሉ እንደሚሰጡ ኢየሩሳሌምን ለምንም ነገር እንደማይለውጡ የተማማሉበት ቃል ኪዳን ነው ይላል። ከቨናንት ሌተር ነው ይላል። አሁን ይሄ ከቨናንት ሌተር ምንም እንኳን በአይሁዶች ቢፈረም ይላል ይሄ ጸሐፊ ሲናገር፣ ምንም ቢፈረም በእነሱ ባክ የሚያረጋቸው የሚረዳቸው ሱፐር ፓወር ከሌለ ኢየሩሳሌምን ዋና ከተማቸው አድርገው አይሁዶች ለመኖር አይችሉም። ስለዚህ በዚያን ዘመን በመጨረሻው ዘመን ላይ የሚነሳው ሐሰተኛው ክርስቶስ ከአይሁዳውያኖች ጋር ከቨናንት ገብቶ ይሄንን እድል ይሰጣቸዋል። ከነሱ ጋር ከቨናንት ይገባል። ኢየሩሳሌምን አስመልክቶ ከቨናንት ሊገባ ይችላል ይላል ጸሐፊው። እና አይሁዳውያኖች በዚህ ከቨናንት መሰረት ነው እንግዲህ ቤተ መቅደሳቸውን ሰርተው በዛ ሲያመልኩ ባለበት ጊዜ ተመልከቱት። በሱባኤውም እኩሌታ ይላል ሰባት ዓመት ነው ቃል ኪዳን የሚያደርገው ለአንድ ሱባኤ ተባብለናል። በሶስተኛው ዓመት ተኩል ላይ ምን ያደርጋል? መስዋዕቱን ቁርባኑን ያስቀራል። አይሁዳውያኖች በአዲሱ ቤተ መቅደሳቸው፣ እስካሁን ቤተ መቅደስ የላቸውም፣ በሰባ ዓመተ ምሕረት ቤተ መቅደሳቸው ከፈረሰበት ጊዜ አንስቶ እስካሁን ድረስ አይሁዳውያኖች ቤተ መቅደስ አልነበራቸውም። ስለዚህ በሰባቱ ዓመት መከራ ጊዜ አይሁዳውያኖች ቤተ መቅደስ ሰርተው፣ በነገራችን ላይ ብዙ ጽሑፎች እንደሚያሳዩት ቤተ መቅደሳቸውን በቤተ መቅደስ የሚያገለግሉትን ካህናት ትሬኒንግ እየሰጡ እንዳለ ለቤተ መቅደሱ የሚሆኑ እቃዎችን የአምልኮ መሳሪያዎችን ሁሉ አዘጋጅተው ፕላናቸውን ሁሉ ጨርሰው እንዳሉ በዚህ ዝግጅት የተጠናቀቀ የተሟላ ነገር እንዳላቸው ሙሉ መጽሐፍቶች የቤት ያሉ መጽሐፍቶች ኢንትረስትድ ከሆናችሁ ማንበብ ትችላላችሁ። እየተዘጋጁ እንዳለ ይታወቃል። This is known. በነገራችን ላይ ለሰዎች ለቱሪስቶች ሁሉ የሞዴል ኦፍ የቤተ መቅደስ ሞዴል የቤተ መቅደስ እቃዎችን ሁሉ ለቱሪስቶች እቃ እያደረጉ ሁሉ ይሸጣል። እና እንደዚህ እንደሆነ እናውቃለን። ስለዚህ አይሁዳውያኖቹ ቤተ መቅደሳቸውን ሊሰሩ ሬዲ ናቸው። ግን እስካሁን ያልሰሩበት ምክንያት ያ የእስላሞች ቤተ መቅደስ ቤተ እንትን መስጊድ በዚያ አካባቢ ስላለ በኢየሩሳሌም ውስጥ ስላለ እስላሞቹ ደግሞ ያንን መስጊዳቸውን ሶስተኛው ቅዱስ የእስላም ስፍራ ነው ብለው ስለሚሉ በታሪክም ምን ይላሉ? መሐመድ በዚያ በሰዓት በፈረስ ሰረገላ ወደ እግዚአብሔር ያረገበት ቦታ ነው ብለው ስለሚያወሩ ያ ስፍራ ለእስላሞቹ ዋና ቅዱስ ስፍራ ስለሆነ እስላምን ሁሉ የሚመለከት ስለሆነ ኦልሞስት የዓለም ጦርነት ሊያስነሳ ሊቀሰቅስ ይችላል፣ የሚነሳውን ጦርነት ማቆም አይቻልም የሚባል ስለሆነ ማን ነው አሁን እስራኤልን ረድቶ ቤተ መቅደሳቸውን እዛ እንዲሰሩ የሚያደርገው? የፍልስጤም መሪ ማህሙድ አባስ በቀደም ለታ ሲናገር በሬዲዮ ላይ አሁን በተነሳው የኢየሩሳሌም ጉዳይ ላይ የእኛን ከተማ መስጊዳችን ያለበትን ቦታ አይሁዶቹ እየገቡ እያራከሱት ነው ይላል። እንኳን ቤተ መቅደስ ሊሰሩ ይቀርና እየረከሰብን ያለው እያለ ይላል።
በምን አይነት ከዚህ እርኩሰት ሊያጸዱ እንደሚገባ ዋጋ ከፍለው የፈለገ ነገር ዋጋ ተከፍሎ ሊያጸዱት እንደሚገባ ይናገራሉ። ይታያችሁ ፍልስጤማውያኖች ራሱን የቻለ መንግስት ሆኖ ገና ሙሉ በሙሉ በሌሉበት ሁኔታ ብዙ ሰልፍ ላይ ያሉበት ጊዜ ነው። በዩናይትድ ኔሽን ሪኮግኒሽን ይሰጣቸው አይሰጣቸው የሚለው ነገር ራሱ በአሜሪካንና በእስራኤል ምክንያት በተለያዩ ሁኔታዎች ነው እንትን ያለው እንጂ by default politically already decided የሆነ ነው recognized ይደረጉ ተብሎ እንደ ሙሉ መንግስት ገና አያወጨውም ገና ይታያችሁ። ይሄ በሚሆንበት ጊዜ ራሱን የቻለ autonomous የሆነ ሉዓላዊ መንግስት በሚሆንበት ጊዜ ምን ሊሆን እንደሚችል። ስለዚህ የኢየሩሳሌም ጉዳይ በዚህ ቦታ ላይ የምናነበው ትንቢት አሁን ያለንበት ዘመን የሰባቱ አመት መከራ ሊጀመር የሚችልበት ጊዜ እየተጣደፈ እንዳለ አይምሮ ያለው ሁሉ ማስተዋል አለበት። I'm telling you, we don't have a long time to stay here. ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ይሄ ነገር ሊሆን የሚችልበት ስቴጁ እየተሰራ ነው። ወደፊት እንዲሆናል የሚባል አይደለም። ኤሌመንቶቹ ዳይናሚክሶቹ ኦሬዲ በመስመር ውስጥ እየገቡ እንዳለ ነው የምናየው። ስለዚህ በዚህ ሰባኛው ሱባኤ የሚጀመረው ብዙ መጽሐፍ ቅዱስ ተርጓሚዎች እንደሚያምኑት ይሄ ሐሰተኛው ክርስቶስ ይነሳል። ሐሰተኛው ክርስቶስ ማን እንደሆነ ወደፊት በዝርዝር እናጠናለን። ነገር ግን በጣም ኢንተሊጀንት የሆነ ሰው ነው። ሚሊተሪ ፓወር ያለው ነው። ቬሪ ኢንፍሉዌንሻል ነው። ካሪዝማቲክ በጣም በጣም ፓወርፉል የሆነ ሰው ነው። ግን አምባገነን ነው። አያችሁት? ሐሰተኛው ክርስቶስ አምባገነን የሆነ ሰው ለመነሳት ብዙ ሰዎች እንደሚሰጡት ኮሜንት سنመለከት አምባገነን መንግስት ለመነሳት የግዴታ ክራይሲስ መኖር አለበት። አሁን በአሜሪካን ሀገር ስትመለከቱ መንግስት በአሜሪካ የአሜሪካን ህዝብ መንግስትን የሚያዩ ብዙ ኃይል ሊኖር አይገባም መንግስትኛ ላይ ምንም መብት የለውም እኛ የራሳችን ነጻነት አለን የሚል ያንዳንዱ የራሱ የሆነ አለቃ የሆነበት አገር ነው ማለት ይቻላል። መንግስት እኛ ከሰጠነው ስልጣን በላይ የፈለገው እንደፈለገ እንዳገር እንደ ሶስተኛው ዓለም ፈላጭ ቆራጭ መንግስት በአሜሪካን ሀገር እንዲኖር አይፈልጉም አሜሪካኖች። መንግስት ኃይልን የሚያገኘው ከኛ ነው እንጂ መንግስት የኛን ኃይል እና ስልጣን እንደሌለን አይደለም። ስለዚህ በአሜሪካን አመለካከት እንደዛ ነው ያለው። ሉክ ሴፕቴምበር 11 ሲፈጸምን እንደሆነ መንግስት ልብስን አውልቀ ፈትሻለሁ እንኳን ቢል አሁን ሌላ ሴፕቴምበር እግዚአብሔር አይበልኝ እንጂ እንደ ሴፕቴምበር 11 አይነት ሌላ ክራይሲስ ቢመጣ ሱሪን ያውልቀ ፈትሻለሁ ብሎ ቢል እንኳን ይፈትሻል። መብቱን ሰው ያጣ ነው አይደል? በስልኮቻቸው የፈለጉትን ነገር ድሮ መንግስት ማረጋውን በሴኩሪቲ ስም ብዙ ነገሮች ያደረገ ነው። ከናካቴው አልፎ ተርፎ አይታችኋል። ቴሌፎኖች የጀርመንን አለ አይደለም ቻንስለር እንደገና የፈረንሳይውን በአለም ዙሪያ ያሉ መሪዎችን ስልካቸውን ሁሉ እስኪያዳምጡ እስኪደርሱ ድረስ የሰለለው ስራ ምንድነው? ሰው ስጋት ፍርሃት እሺ። አሜሪካኖች መብታቸውን ኮምፕሮማይዝ ያደረጉት የጥርስ ሳሙና ይዞ መኪና አይሮፕላኑ ስለመግባት እጅን ታህል ነው ይዘምትገባው ፍሉድ ነገር ይዞ መግባት አይቻልም እስኪባል ታስተውሳላችሁ። ሁሉ ነገር ያነሰ ለምንድነው? እሱ ለሴኩሪቲው ስል ሰው መብቱን ያጣል። አሰተኛው ክርስቶስ በአለም ላይ ቀውጢ ነገሮች ሲመጡ አምባገነን መሪ ለመነሳት ሁኔታዎች ሁሉ ይመቹለታል ተብሎ ነው የሚገመተው። አምባገነን መንግስት ሰላምና ደህንነት ሲሆን ሊነሳ በጣም አስቸጋሪ ነው። ለዚህ ነው መጽሐፍ ቅዱስ የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይላል። ሎውለስነስ ህገወጥነት እየበዛ የሚሄድበት ጊዜ ነው። ስለዚህ ሐሰተኛው ክርስቶስ ሲነሳ ከአስር ነገስታቶች አብረውት እንዲያብሩ ስልጣናቸውን ሁሉ እንደሚሰጡት የራእይ መጽሐፍ ይናገራል። ራእይ መጽሐፍ ላይ سنመለከት ሐሰተኛው ክርስቶስ ከብቻውን ባንድ መንግስት ብቻ የተደራጀ ሳይሆን በ ሌሎች መንግስታት ኃይል እንደሚሰጡት ይናገራል። ምዕራፍ 17 ላይ ከቁጥር 11 ጀምሮ የነበረውና የሌለው ማውሬ ደግሞ ስምንተኛው ነው ከሰባቱም አንዱ ነው ለጥፋት ይሄዳል። ያያቸው 10 ቀንዶች ገና መንግስትን ያልተቀበሩ 10 ነገስታት ናቸው። ዳሩ ግን ካውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው ኃይላቸውና ስልጣናቸው ለአውሬው ይሰጣሉ ይላል። ኃይላቸውና ስልጣናቸው ይተባበሩታል አብረውት። በዓለም ላይ ያለው የጂኦፖለቲካል ዳይናሚክስ ራሱ የሚቀየር ይመስላል ወደፊት እንደዚህ እንዳልነው አይደለም ሚድል ኢስት ውስጥ ብትመለከቱ በየጊዜው ነው ድንበር እየተቀያየረ እንትን የሚለው በኦቶማን ቱርክ ጊዜ የነበረ ድንበር ምስቅልቅሉ ነው የወጣው በሁለተኛ ዓለም ጦርነት ጊዜ ፈረንሳይና እንግሊዝ ሄዱ መስመር ራሳቸው ያሰመሩለት ነው ለሰው እንትን የሚሉት ስለዚህ እነዚህ ነገሮች በየጊዜው የሚያመጡትን ችግርና ሁኔታዎችን በየጊዜው እናያለን ስለዚህ አሰተኛው ክርስቶስ አምባገነን ሆኖ ይነሳል በአስር ነገስታቶች ይረዳል ሱፐር ፓወር ይሆናል በሚድል ኢስት ውስጥ ኢንፍሉዌንስ ያረጋል ከአይሁዳውያኖች ጋር ቃል ኪዳን እንደሚገባ ዳንኤል ይናገራል የራእይ መጽሐፍም ይህንን ሁኔታ ያሳያል ስለዚህ ታላቁ መከራ መቼ ይጀምራል? ሐሰተኛው ክርስቶስ ለአንድ ሱባኤ ቃል ኪዳን ከብዙዎች ጋር ያደርጋል የሚለው ሲፈጸም በቃል በሱባኤው እኩሌታ ከሶስት ዓመት ተኩል በኋላ ቤተ መቅደስ ውስጥ የሚቀርበውን መስዋዕትና ሌላውንም ነገር ሁሉ ያፈርሳል። እና ይሄ ነገር ቃል ኪዳኑ ከእስራኤል ሕዝብ ጋር ነው የሚገባው ወይስ ከብዙዎች ጋር የሚለው ማንን ነው የሚለውን ቀደም እንዳልኳችሁ ብዙዎች የፈረሙት ዶክመንት አለ ያንን ኢንዶርስ ያረጋል የሚሉ አሉ ወይንም ከአረብ ሀገሮች ጋር በመስማማት ያድርገው ያው ሁኔታው እየተፈጸመ ሲሄድ የሚታይ ነው አይሁዳውያኖች ግን ቤተ መቅደስ በዚያን ጊዜ በታላቁ ዘመን መከራ ጊዜ ውስጥ የሚያመልኩበት ቤተ መቅደስ እንደሚኖራቸው ነቢያቶች የሚናገሩት ቃል ይፈጸማል አይሁዳውያኖች ዓላማቸው ፍላጎታቸው ይሄ ነው ስለዚህ የራእይ መጽሐፍ ስንመለከት የመጀመሪያው ፓርት ከምዕራፍ 1 ጀምሮ እስከ 3 ድረስ ያለው ሰባቱን አብያተ ክርስቲያናትን የሚመለከት እንደሆነ እናያለን ከምዕራፍ 1 እስከ 3 ድረስ መጨረሻ ያለው ማንን ይመለከታል ሰባቱን አብያተ ክርስቲያናት ልብ ማለት ያለብን በዚያን ዘመን ይሄ መጽሐፍ በተጻፈበት ጊዜ ብዙ አብያተ ክርስቲያናቶች አሉ ለምን እነዚህ ብቻ ተመረጡ? በአንድ ኤሪያ ውስጥ ያሉ ከፍጥሞ ደሴት ሆኖ ዮሐንስ ይህን መልእክት ተቀብሎ ሲጽፍላቸው አሉት የነዚህ ሰባቱ አብያተ ክርስቲያናት ሌሎች ቤተ ክርስቲያኖች እንደሌሉ ይመስል ለምን ተመረጡ? አንዳንድ እግዚአብሔር ሰዎች ምን ይላሉ? እነዚህ ቤተ ክርስቲያናት ቤተ ክርስቲያን የምታልፍባቸውን ዘመንም ያሳያሉ ይላሉ። እያንዳንዳቸው የተለያየ ቤተ ክርስቲያን ዘመንን ያሳያሉ። ከዚህ የተነሳ የመጨረሻውን ሰባተኛ አብያተ ክርስቲያናት ዘመን ሎዶቅያ ዘመን ውስጥ ነን ያለ ነው። በራድ ወይም ምን አይደለም ትኩስ አይደለም ካፌ ልተፋህ ነው የሚለው የቤተ ክርስቲያን ሁኔታ የሚታይበት ጊዜ ነው ይላሉ። እንዲህ ባለ መንገድ ኦቶሪቴቲቭሊ ሙሉ በሙሉ ለማስተማር ባይቻልም እያንዳንዱ ቤተ ክርስቲያን ውስጥ ግን ያለው ጉድለት በአንዳንድ ቤተ ክርስቲያን ውስጥ ይታያል። የሎዶቅያ ችግር ብቻ አይደለም ያለው እግዚአብሔርን የሚፈሩ አሉ እና እንደዚህ አርጎ ለጥጦ ለመተርጎም ብዙ ጊዜ ለኔ አይመቸኝም ስመለከተው። ይሁን እንጂ ኤፌሶን ቤተክርስቲያን በዚህ ቦታ ላይ ሰምሪኔስ ጴርጋሞን እነዚህ ሁሉ የተጠቀሱትን ስንመለከት አያችሁት እና በጣም የሚያስደንቅ ሁኔታ ነው። ሰርዴስ ፊላደልፊያ እና ሎዶቅያን እነዚህን ስንመለከታቸው ጌታ ኢየሱስ ክርስቶስ ሰባት መቅረዞች አያችሁት በዚህ ቦታ ላይ ሰባት መቅረዞች ነው የሚመላለሰው በሰባት የወርቅ መቅረዞች አሉ። እንደገና ሰባት ከዋክብት ምዕራፍ 1 ቁጥር 12 ላይ ሰባት የወርቅ መቅረዞች በመቅረዞቹ መካከለ የሰው ልጅ የሚመስለው ያን እርሱም የታጠቀውን ተመልከቱ በቀኝ እጁ ቁጥር 16 ሰባት ከዋክብት ነበሩት ይላል። ስንት ቤተ ክርስቲያን አሉ? በአት ቤተ ክርስቲያኖች አሉ በዛ አካባቢ በኖርዝ አፍሪካ በኤዥያ ውስጥ በተለያየ ቦታ በሚድል ኢስትም አካባቢ ብዙ ቤተ ክርስቲያኖች ያሉበት ጊዜ ነው። ለምን ይሄን ብቻ አየ? ሲምቦሊካሊ እነዚህ ቤተ ክርስቲያኖች throughout the years ቤተ ክርስቲያን ያለችባቸውን ዘመን ሁሉ የሚመለከት የሚነኩ ሊሆኑ ይችላሉ ባህሪያቸው የሚል ነው። እና ስለዚህ ሎዶቅያን ለመጨረሻው ዘመን ብቻ አድርጎ መተርጎም ትንሽ ያስቸግራል። እነዚህ ቤተ ክርስቲያን ውስጥ የሚታየው ጉድለት ሊትራሊ እንዳለ እንኳን በጥሬ ቃሉ ሙሉ በሙሉ ለሁሉም ቤተ ክርስቲያን ባይተረጎም ጌታ ኢየሱስ ክርስቶስ እነዚህ ቤተ ክርስቲያኖች ቤተ ክርስቲያናትን ሁሉ የሚወክሉ ሊሆኑ እንደሚችሉ አድርጎ የሚያሳይ ይመስላል። ሰባት የወርቅ መቅረዞች ሰባት ምን ከዋክብቶች በእጆቹ አሉት ሌሎች ቤተክርስቲያናቶች የሉም ማለት አይደለም። ሲምቦሊካሊ ሪፕረዘንት የሚያደርጉት ነገር እንዳለ ይመስላል። የነዚህ የሰባቱ አብያተ ክርስቲያናት ጉዳይ ከምዕራፍ 1 እስከ 3 መጨረሻ ድረስ ብቻ ሲታይ ከምዕራፍ 4 ጀምሮ ቤተክርስቲያን የሚል ቃል አይታየም። እና ቅዱሳን የሚል ቃል እናያለን። ቅዱሳን የሚለው ቃል በጣም ኮመን ቃል ነው። በብሉይም ላሉ ቅዱሳን ይነገራል፣ በአዲስ ኪዳንም ላሉ ይሆናል። ቤተክርስቲያንን ቤተክርስቲያን በሚለው ሁኔታ ጌታም ቤተክርስቲያን ቤተክርስቲያን እያለ ከምዕራፍ 1 እስከ 3 ድረስ ጽፎ ከምዕራፍ 4 ጀምሮ በእንደዛ ያለ መከራ ውስጥ በእንደዛ ያለ ስቃይ ውስጥ ቤተክርስቲያን የሚለው ቃል አለመጠቀሱ በጣም የሚያስደንቅ ነው። ይሁን እንጂ በዛው ውስጥ ቅዱሳኖች አሉ። 144,000 ከአይሁድ የሚመረጡ አሉ። 144,000 ከአይሁድ ብቻ እንደሚመረጡ ምዕራፍ 7 ይናገራል። ብዙዎቹ ይሄ ሲምቦሊክ ነው ይላሉ። አይደለም። በዚህ ዘመን በተለይ ዮሐንስ ራእይ በጻፈበት ጊዜ አይሁዶች ጌታን አንፈልግም ብለው ሰቅለውት ክደውታል። በኢንዲቪጁዋል ደረጃ ክርስትና ለአህዛብ ሁሉ እየተሰበከ ባለበት ጊዜ አይሁዳውያኖች ከመካከላቸው ከ12ቱ ነገድ 12,000 እንደሚመረጡ መናገር እግዚአብሔር ካልተናገረም ይሆን ነገር አይደለም። በዚያን ዘመን ኢትስ ኖት ኢንቫይቲንግ፣ አይሁዳውያኖች አማኞች አልነበሩም። ይሄ ከእግዚአብሔር የመጣ መልእክት ካልሆነ ጸሐፊው ዝም ብሎ ሊጽፈው የሚችል አይደለም ከዘመኑ ሁኔታ ሲታይ። ነገር ግን የብሉይ ኪዳንን ትንቢቶች ስናይ፣ እግዚአብሔር ለአይሁዶች የገባውን ተስፋ ስናይ፣ ወደፊት የሚድኑበት ዘመን እንዳለ ስናይ፣ የራእይ መጽሐፍ በእውነትም ትንቢታዊ ባህሪ እንዳለው እንመለከታለን። እነዚህ 144,000 የሚታተሙት ደግሞ በዚህ ጸሐፊው በነበረበት ዘመን ወይም ከዚህ በፊት የሆነ ነገር ሳይሆን በታላቁ መከራ ጊዜ እንደሆነ ያሳያል። ምዕራፍ 7 ላይ ስትመለከቱት ከዚህ በኋላ በአራቱ በምድር ማዕዘን ቆመው አራት መልአክ ታየው። እነርሱም ነፋስ በምድር ወይም በባህር በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማኅተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንም ባህርንም ሊጎዱ ለተሰጣቸው ለአራቱ መልአክ በታላቅ ድምፅ እየጮሁ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርም ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ይላል። ስለዚህ ታላቁ መከራ ከመጀመሩ በፊት ለሴፍቲያቸው ለፕሮቴክሽን የተሰጣቸው ማህተም እንደሆነ እናያለን። አንዳንድ እግዚአብሔር ሰዎች ይህንን ይወስዱና የሚሉት ነገር አለ። ቤተ ክርስቲያን ወንጌል ተሰብኮ ስታምን፣ ቅዱሳን ሲያምኑ በምን ይታተማሉ? በመንፈስ ቅዱስ። እና መንፈስ ቅዱስ ቤተ ክርስቲያን ስለተነጠቀች በዚህ ጊዜው ስለሌለች ቤተ ክርስቲያን በዚህ በታላቁ መከራ ጊዜ የሚያምኑት ይኸው በመላእክት ሲታተሙ ነው የሚታየው ይላል። ምክንያቱም በተሰሎንቄ ላይ ሐዋርያ ጳውሎስ የአመፅ ምስጢር አሁን ይሰራልና ነገር ግን የሚከለክል አለ ከመንገድ እስኪወገድ ነው ስለሚል ሰይጣን የሐሰት መንፈስ የክርስቶስ ተቃዋሚ መንፈስ የሚሰራውን የሚገታው የሚቋቋመው በቤተ ክርስቲያን ያለው የእግዚአብሔር መንፈስ ነው። ስለዚህ መንፈስ ቅዱስ ቤተ ክርስቲያን ከዚህ ምድር ስትወሰድ፣ ሰይጣንም ደግሞ በምድር ላይ አላደለም በክፋት በሙላት ሊሰራ ሐሰተኛውን ክርስቶስንም ስልጣኑን ሁሉ አውሬው ሰጥቶት የሚሰራበት ክፋት ከምድር ዳር እስከ ዳር በሰዎች ልጆች መካከል በሚያጥለቀልቅበት ጊዜ የእግዚአብሔር የሆኑት ቅዱሳን የሌሉበት ጊዜ ስለሆነ በዚህ ጊዜ የተለየ ጥበቃ የተደረገላቸው እነዚህ 144,000 የሚታተሙት በመላእክቶች ነው ይላሉ። እና በዚህ ቦታ ላይ ስንመለከት እነዚህም ቅዱሳን ብቻ ሳይሆኑ ነጭ ልብስ ለብሰው ማንም ሊቆጥራቸው የማይችላቸው ሁሉ ይታያሉ። እነዚህን ሁኔታዎች ወደፊት እናያቸዋለን። ስለዚህ ቅዱሳን አሉ፣ በታላቁ መከራ ጊዜ ውስጥ አሉ፣ በእግዚአብሔር የሚጠበቁ ምንድናቸው? እነዚህ 144,000 ወንጌልን ለሰዎች ልጆች ሁሉ ለፍጥረት ሁሉ የሚሰብኩ በዚህ በታላቁ ዘመን በእግዚአብሔር ጥበቃና ኃይል ስር ሆነው ለእስራኤል መታደስ፣ እስራኤላውያኖች ወደ እግዚአብሔር እንዲመጡ፣ የሰው ልጆች ወደ እግዚአብሔር እንዲመጡ በሚያስደንቅ ኃይል እግዚአብሔርን የሚያገለግሉ ታማኝ ወንጌል አገልጋዮች እንደሚሆኑ ይነገራል። እግዚአብሔር ይመስገን። ማህተሙ የሚፈታውን እንመልከት። ስለዚህ ቅዱሳን ቤተ ክርስቲያን ከምዕራፍ 4 በኋላ የለችም። ከምዕራፍ 4 በኋላ ቅዱሳን እንዳሉ እናያለን። ነገር ግን ሌላ አንድ ነገር አለ ልብ ልትሉት የሚገባ አመንዝራይቱ ባቢሎን የምትባል የክርስቶስ ልትሆን ሲገባት አመንዝራ የሆነች ቤተክርስቲያን ትኖራለች። ለሐሰተኛው ክርስቶስ ራሷን የሰጠች የሐሰተኛው ክርስቶስ አገልጋይ የሆነች ቤተክርስቲያን ጸረ ክርስቶስ ለሆነ ኃይል በሞራል በቲዮሎጂ በአመለካከቷ ሁሉ ኮምፕሮማይዝ አድርጋ ለኢቪል መንግስት ምቹ የምትሆን ቤተክርስቲያን ትኖራለች። ሂትለር በተነሳበት ጊዜ ጥቂት ክርስቲያኖች የሂትለር አካሄድ ከወንጌል ጋር የተጣላ ነው በሚል መንፈሳዊ አቋም የወሰዱ እንደነ ቦንሆፈር የመሰሉ መስዋዕትነት ሲሆኑ፣ ብዙዎቹ ክርስቲያኖች ግን ስዋስቲካ ምልክት እያደረጉ ከሂትለር ጋር ፎቶ የተነሱ አሉ። እንደ ሂትለር የመሰለ ነፍሰ ገዳይ ኢንዶርስ ያደረጉ አሉ። በመጨረሻው ዘመን ሐሰተኛውን ክርስቶስን የሚደግፉ አጀንዳውን የሚያራምዱ የቤተ ክርስቲያን መሪዎችና ቤተ ክርስቲያኖች ሊኖሩ ይችላሉ። መጽሐፍ ቅዱስ ቤተ ክርስቲያን አይላቸውም። ባቢሎን፣ አመንዝራይቱ ባቢሎን የቅዱሳንን ደም የምታፈስ እያለ ነው የሚለው። ስለዚህ ያም እንደሚኖር ማወቅ አለብን። ስለዚህ ምዕራፍ 1 ከቁጥር 1 እስከ 3 የቤተ ክርስቲያንን ታሪክ ያሳያል። ከምዕራፍ 4 ጀምሮ ምንም እንኳን ቅዱሳን ቢኖሩ፣ ምንም እንኳን እነዚህ ቅዱሳን 144,000 ሆኑ ሌሎችም ሊድኑ የሚችሉ ቢኖሩ፣ ቤተ ክርስቲያን የሚል ቃል በዛ ውስጥ የለም። You have to ask እኔ በፐርሰናል የምጠይቀው ጥያቄ አለ። በተለይ በዚህ ጉዳይ ላይ ሲሪየስ ስታንድ እንደወስድ ካደረገኝ ነገር ይህንን የሚያህል መከራ በዓለም ላይ የተካሄደ ኢየሱስ ክርስቶስ ከምዕራፍ 1 እስከ 3 ድረስ ቤተክርስቲያን 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 እያለ በዚህ ሁሉ ችግር ውስጥ ቤተክርስቲያኑ እንዴት ዝም ሲል ይታያል? ሊሆን አይችልም። ስለዚህ ምዕራፍ 4 ላይ سنመለከት ከዚህ በኋላ አየው እነሆ በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ የሰማሁት ድምጽ ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን አሳይሃለሁ አለው። ዮሐንስ ከምዕራፍ 4 በኋላ በተለይም የሚያቸው ነገሮች በሙሉ ከዚህ በኋላ የሚሆነውን የምታየው የት ሆነ ነው ይሏል። እዚህ ቦታ ሆነ ነው ይሏል። ዞች ምን ይላሉ? ቤተክርስቲያን በዚያን ጊዜ አለመኖሯን የቤተክርስቲያን አድራሻዋ ስፍራዋ ሰማይ መሆኑን ለዮሐንስ በራሱም ህይወት ሊያሳየው ይሄንን በመከራው ውስጥ ሆነ መታው አይደለም፣ በመከራው ዘመን ውስጥ ሆነ አይደለም፣ ከዛ ወጥተህ ነው ከፍ ያለ ቦታ ላይ ሆነ ነው ብሎ ሲያሳየው ይታያል። ኢየሱስን የሚያህል ጌታ ይያል። ይሄ ከፍታና ዝቅታ ጉዳይ አይደለም። ኢየሱስን የሚያህለውን ጌታ ምዕራፍ አንድ ላይ የተመለከተ ቤተ ክርስቲያንን የመሰለውን ችግሪያን ሁሉ ጉዳይ እያየ የክፋትን ኃይል በዛ በሰባቱ ዓመት የመከራ ዘመን የሚሆነውን ለማየት ወደዚህና መባሉ ሲግኒፊካንት ትልቅ ስፍራ የሚሰጠው በትርጉም ጉዳይ ላይ አቅጣጫ ሊይዝ ይግድ የሚለን ነገር እንደሆነ እንመለከታለን። ወዲያውም በመንፈስ ነበርኩ እነሆም ዙፋን በሰማይ ቆሟል ይላል። ከዛ የእግዚአብሔርን ዙፋን ይመለከታል። ምዕራፍ 5 ላይ سنመለከት ያ ኢየሱስ ክርስቶስ ሰባት ማህተም የታተመውን መጽሐፍ ጥቅልል መጽሐፍ ሲወስድ ይታያል። እና ከዛ በኋላ ማህተሙን ሲፈታ የሚሆኑት ነገሮች የተለያዩ ነገሮች እናያለን። አንደኛ ምዕራፍ 6 ላይ ተመልከቱ። ማህተሙ ሲፈታ በጉ ሰባቱን ማህተም አንዱን በፈታ ጊዜ ይላል። ማህተሞቹ ሲፈቱ ሁለት ቁጥር 3 ላይ ሁለተኛውን ማህተም በፈታ ጊዜ ይላል። ሶስተኛውን ማህተም በፈታ ጊዜ ይላል። ቁጥር 5 ላይ 7 ላይ አራተኛውን ማህተም በፈታ ጊዜ ይላል። አያችሁት? ከዛ ቁጥር 9 ላይ አምስተኛውን ማህተም በፈታ ጊዜ ይላል። 12 ቁጥር ላይ ምን ይላል? ስድስተኛውን ማህተም በፈታ ጊዜ ይላል። እነዚህ ከላይ ያሉት ማህተሞች ሲፈቱ አለ አይደለም፣ በነጭ ፈረስ ላይ ሲጋልባየው ይሄ የሐሰተኛውን ክርስቶስን እንደሚያሳይ ነው በርካታ የመጽሐፍ ቅዱስ ተርጓሚዎች የሚመለከቱት። ሐሰተኛውን ክርስቶስ ነው። አንዳንዶች ክርስቶስን ነው የሚያሳየው ይላሉ። ኖ፣ ይሄ የሚያሳየው ሐሰተኛውን እነሆም በአምባ ላይ ፈረስ ወጣ በርሱም ላይ ተቀመጠው ቀስት ነበር አክሊል ድልም እየነሳ ወጣ ድል ለመንሳት ይላል። አያችሁት? ስለዚህ ኢየሱስ ክርስቶስ ኦሬዲ ድል የነሳ ጌታ ነው። ክብር ለእግዚአብሔር ይሁን። ነገር ግን በዓለም ላይ ለጥፋት የተነሳውን ሐሰተኛውን ክርስቶስን እንደሚያሳይ ያለውን ትርጉም ነው በበኩል የምቀበለው። ስለዚህ ሁለተኛው ማህተም ሲፈታ በሙሉም የሆነውን ተመልከቱ። ዳማ ፈረስ ወጣ በርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ። አያችሁት? ከነጩ ፈረስ በኋላ የሚመጣው በሙሉ ስትመለከቱት። እና ሶስተኛው ደግሞ ኩራቻ ፈረስ ወጣ። አያችሁት? በእጁ ሚዛን ያዘ እህልን እንደሚነካ ሰዎች በአላ አይደለም ረሃብ ነገር እንደሚሆን አራተኛው ማህተም በፈታ ጊዜ መተይ ሲል ማሐመር ፈረስ ይወጣ ይታያል ሞት ጥፋት እልቂት ሲሆን ይታያል አምስተኛውም እንደዚሁ አላ አይደለም የሰው ልጆች በታላቅ ድምጽ ቅዱስ ቅዱስና ወነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ደማችን በምድር ላይ በሚኖሩት ላይ እስከመቼ አትበቀልም ይላሉ። እነዚህ ማህተሙ የሚፈታበት በተለይ ምዕራፍ 6 ቁጥር 12 ስድስተኛው ማህተም በፈታ ጊዜ ታላቅ የምድር መናወጥ ሆነ ፀሐይም እንደ ማቅ ጠጉር ጥቁር ሆነ ጨረቃም በምድር ላይ እንደ ደም ሆነ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬን እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ ሰማይም እንደ መጽሐፍ ተጠቅልሎ አለፈ ተራራዎችና ደሴቶች ሁሉ ከስፍራቸው ወተወሰዱ የምድር ነገስታትና መኳንንት ሻለቃዎች ባለጠጋዎች ኃይለኞች ባሪያዎች ጌቶችም ሁሉ በዋሻዎችና በተራራዎች አለቶች ተሰወሩ ተራራዎችና አለቶችንም በላያችን ውደቁብን በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን የታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሉ አሏቸው ይላል። ሶ እነዚህን ማህተሞች መፈታታቸውን ሲመለከቱ የእግዚአብሔር ሰዎች በተለያየ አይነት መንገድ ይተረጉማቸዋል። አንደኛ አንዳንዶች ምን ይላሉ ሲኩዌንስ ነው እነዚህ ማህተሞቹ ከተፈቱ በኋላ ሌላ የሚሆን ነገር እንመለከታለን በመጽሐፍ ቅዱስ ውስጥ ሰባተኛ ማህተም ሲፈታ ምዕራፍ 8 ላይ ማህተም በፈታ ጊዜ እኩል ሰዓት የሚያል ዝምታ በሰማይ ሆነ ይላል። ከዛ በእግዚአብሔር ፊት የሚቆሙ ተሰባቱ መላእክት አየው ሰባት መለከት ተሰጣቸው ይላል። ማህተሞቹ ሰባቱም ሲፈቱ ሰባተኛው ላይ ምን መጣ መለከት እንደመጣ እና ያለን አያችሁት መለከቶቹ ደግሞ እንደዚሁ ሰባት መለከት የተሰጣቸው ሰባቱን መለከት ከነፉ በኋላ ሌላ ነገር ደግሞ የሚሆን እንመለከታለን። ጽዋዎች ሲመጡ እና ያለን እነዚህ ጽዋዎቹ በምድር ላይ የሚፈሱት የመጨረሻውን መከራ የሚያሳዩ ናቸው። ስለዚህ ማህተም አለ መለከት አለ ጽዋ አለ። ስለዚህ አንዳንዶቹ ምንድነው የሚሉት እግዚአብሔር ሰዎች ይህን ሲፈቱ እነዚህ ኢንቴንሲቲን ነው የሚያሳዩት እንጂ ከማህተም በኋላ መለከት ከመለከት በኋላ ጽዋን አይደለም የሚያሳየው እና እነዚህ ኢንቴንሲቲን ነው የሚያሳዩት እግዚአብሔር የሰራቸውን የሚሰራውን የመጨረሻውን ዘመን የሚመጣውን የመከራውን ጥልቀትና ጥንካሬ ኢንቴንሲቲውን ነው የሚያሳዩት የሚል አመለካከት አላቸው። ነገር ግን ስንመለከት ግን አፈታቱ አጻጻፉን ስንመለከት አያችሁት ምን ይላል ሁለተኛውን ማህተም በፈታ ጊዜ ይላል ሶስተኛውን ማህተም በፈታ ጊዜ ቀደም ተከተልን ያሳያል እንጂ አንዱ ባንዱ ላይ ሲደራረብ አይደለም የሚታየው ቀደም ተከተልን ያሳያል። ሰባተኛው ማህተም የነገሮች ሁሉ ማጠቃለያ የሆነው ነገር የሚሆነው ነገር the outcome of የማህተሞቹ ሁሉ ጥቅልል የሆነው ነገር ያሳያል የሚል ሁኔታ አለ። ከዛ በኋላ መለከቶቹ ይነፋሉ ከዛ በኋላ ጽዋዎቹ ይፈሳሉ እና ይሄንን ለግላችን ያነበብን በዝርዝር ማየት እንችላለን። የጌታችን ኢየሱስ ክርስቶስ መምጣት በዚህ ክፍል ውስጥ ሲሆን የምናየው ተመልከቱት ሐሰተኛው ክርስቶስ ምዕራፍ 12 ላይ ሰይጣን ሲወድቅ እና ያለን ምዕራፍ 13 ላይ የሐሰተኛው ክርስቶስ መነሳት እና ያለን አያችሁት ምዕራፍ 14 ላይ 144,000 እና ያለን ምዕራፍ 15 ላይ የእስራኤልን ስደት እና ያለን እና ብዙዎች ይህንን በተለይ በሬዲዮ ብዙ ጊዜ ሰምታችኋል ኦርቶዶክስ ሰባኪዎች የሚናገሩትን በተለይ ምዕራፍ 12 ላይ ያለውን በእስራኤል ላይ ሊደርስ የሚችለውን ስደት እንመለከታለን። ማርያም ነች ብለው ይተረጉማሉ ማርያም በመጨረሻው ዘመን ነው የምትኖረው የት ሆና ነው የምትሰደደው የት ቦታ ነው ያለችው ይሄ ራእይ መጽሐፍ የሚመለከተው ትንቢታዊ ነገር ነው እና ምዕራፍ 12 ላይ ስንመለከቱ ይሄንን ማርያም አድርገው ያስተምራሉ ሊሆን አይችልም በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉት እና ከዛ ሰይጣን ሲወድቅ እና ያለን ምዕራፍ 13 ላይ ሐሰተኛው ክርስቶስ ይታያል እና ቀደም ተከተሉን ማየት አለብን እና በአይሁዳው ያሉት ላይ የሚመጣውን ታላቅ ስደት እንመለከታለን እና ሐሰተኛው ክርስቶስ እንደገና ምዕራፍ 15 ላይ ስንመለከት ብዙ የመከራ አይነቶችን እንደገና በዚህ ውስጥ እና ያለን ለሰባት መላእክት ያዳቹ የእግዚአብሔር ቁጣ ጽዋዎች በመድር ውስጥ አፍሰሶ የሚል ታላቅ ድምጽ መጣ ምዕራፍ 16 የመጨረሻውን የመከራውን ዘመን ጽዋ እና ያለን ሰባቱ ጽዋዎች ተመልከቱት ምዕራፍ 18 ላይ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርዳየው ከክብሩም የተነሳ ምድር አበራች እና ሐሰተኛይቱ ቤተክርስቲያን ባቢሎን ላይ እግዚአብሔር ሲፈርድባት እና ያለን ይሲ ሐሰተኛይቱ ቤተክርስቲያን ከሐሰተኛው ክርስቶስ ጋር የተዳበለችው ከዛ በኋላ ምዕራፍ 19 ላይ የጌታ ኢየሱስን ዳግመኛ መጽሐት እና ያለን እግዚአብሔር የተመሰገነ ይሁን ራይ ምዕራፍ 19 ላይ ከዛ በኋላ ምዕራፍ 20 ላይ ሺውን ዓመት የክርስቶስን መንግስት እና ያለን ከሺው ዓመት የክርስቶስ መንግስት በኋላ አዲስ ሰማይና አዲስ ምድር የዘላለምን መንግስት እና ያለን ስለዚህ የራይ መጽሐፍ በጣም ብዙ ረጅም ስፍራ ወስዶ ከምዕራፍ 5 ጀምሮ ከምዕራፍ 4 ጀምሮ ማለት ይቻላል በሰማይ ያለውን እግዚአብሔርን ዙፋን ካየበት ጊዜ ጀምሮ ማተሙ መፈታት ከተጀመረበት ከምዕራፍ 6 ጀምሮ እስከ 19 ድረስ እንመለከት የጌታችን ኢየሱስ ክርስቶስ ዳግመኛ መጽአት እስከሚሆንበት የሰባቱን ዓመት መከራ እንደሚያሳይ ነው ምናየው በእነዚህ ጊዜያቶች ውስጥ ወንጌል ለሰው ልጆች ይሰበካል 144000 አሉ በዚህ ጊዜ ውስጥ ሐሰተኛይቱ ቤተክርስቲያን ከሐሰተኛው ክርስቶስ ጋር አብራ ታብራለች በዚህ ጊዜ ውስጥ ብዙ ሰዎች ሐሰተኛውን ክርስቶስን ይከተላሉ ምልክቱን በእጃቸው በግንባራቸው ይቀበላሉ በዚህ ጊዜ ውስጥ ብዙ ሰዎች ወደ ጌታ ይመጣሉ ግን በመስዋዕትነት ነው ክርስቲያን ሆኖ የሚኖሩት በዚህ ጊዜ ውስጥ በዓለም ላይ የሚያስደንቅ ነገር ሊሆን ከሚችለው ነገር አይሁዳውያኖች ላይ ታላቅ መከራ ይሆናል ይህ መከራ አይሁዳውያኖች እንደ ቅጣትም የሚቀጡበት መሲሁን አንፈልግም ብለው በመካዳቸው ቤታቸው የተፈታ ይሆናል አይደለም በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ስለዚህ አሰተኛው በነገራችን ላይ አንዳንድ አይሁዶች ማንንም ይሁን ማንንም ብቻ የሚታደገን አንድ ሰው ይነሳልን መሲያ አርገን ነው ወስደዋለን ይያሉ ይጓጓሉ አይሁዶች አብሯቸው የሚቆምላቸው አሰተኛውን ክርስቶስን ይቀበላሉ እነተኛውን ክርስቶስን ተተው በዚያን ጊዜ ግን ሐሰተኛው ክርስቶስ የሚያመልኩትን አባቶቻቸው ከጥንት ዘመን የሚያመልኩትን አምላክ ትቶ መጨረሻ ላይ ጉድ ሲያረጋቸው በቤተ መቅደስ ገብቶ የጥፋት ርኩሰት ሲቆም ያሉ የጥፋት ርኩሰት ሲቆም ዳንኤል የተናገረው ትንቢት ሐዋርያ ጳውሎስም በተሰሎንቄ ላይ የተናገረው የሚፈጸምበት ትንቢት ይሆናል እና በዚያን ጊዜ ብዙ አይሁዳውያኖች ይህንን ላለመቀበል ከሚወስዱት እርምጃ የተነሳ ጥፋት በእነሱ ላይ ሲቀጠር ከተማውን እየለቀቁ ይሸሻሉ። ጴጥራ ወደምትባል ቦታ እንደሚሸሹ ነቢያቶች የተናገሩትን ብዙ የእግዚአብሔር ሰዎች አንድ መጽሐፍ የዛሬ 6 ዓመት ያነበብኩት አረሳውም አንድ ሰው ጴጥራ የምትባለውን አይሁዳውያኖች ተሰደው የሚሄዱባትን ቦታ የዱሮ የፈራረሰ ግንብ ምናምን አለ አይደለም የዱሮ ከተሞች ከግንብ ከፈራረሱ ተራራዎች ጋር ያሉበት ዋሻ ምናምን የበዛበት ቦታ ነው እዛ ወደፊት እዚህ ይመጣሉ ብሎ በሳጥን አዲስ ኪዳንን አጭቆ መተው እንዲያገኙት ጌታ ወደ ጌታ ሲመለሱ ብሎ ያስቀመጠበት ታሪክ እንደነበረ አንብቤያለሁ ወደፊት ተሰደው ሐሰተኛውን ክርስቶስን በመሸሽ ሲመጡ አዲስ ኪዳን ሊያገኙ እንዲችሉ እዛ ቦታ እንዳስቀመጠ አንብቤያለሁ አይ ኔቨር ፎርጌት ይሄን ያነበብኩት ስለዚህ አይሁዳውያኖች ወደ ጌታ የሚመጡት በሐሰተኛው ክርስቶስ የሚደርስባቸውን ስደት አይተው ነው እና በዚያን ጊዜ ኢየሱስ ክርስቶስ እንደተናገረው በዘካርያስ ምዕራፍ 12 ዘካርያስ ምዕራፍ 13 ምዕራፍ 14 እንደሚናገረው ኢየሩሳሌም በአሕዛብ ስትከበብ በዚያን ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ በክብር ይገለጣል። ያን ጊዜ ዘካርያስ 13 እንደሚናገረው አይንም ሁሉ የወጉትም ሁሉ ያዩታል። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ሁሉም ያዩታል። እና አይሁዳውያኖች በታላቅ ልቅሶ ያለቀሱ አናምንም ያሉትን ስቀለው ስቀለው ያሉትን አባቶቻቸው የካዱትን ኢየሱስ ክርስቶስን በብዙ እንባና ጸጸት ይቀበሉታል። አይሁዳውያኖች ወደ ጌታ ይመለሳሉ። በዚያን ጊዜ ይላል መጽሐፍ ቅዱስ ዘካርያስ ምዕራፍ 13 በጣም ተወዳጅ የሆነ ትንቢት ምዕራፍ 13 በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምን ይሆናል? ምንጭ ይከፈታል ይላል። እግዚአብሔር ይመስገን ኃጢአታቸውን ሁሉ ይቅር ይላቸዋል። ኢየሱስ በመስቀል ላይ የሰቀሉት ያሉትን ሰዎች ይቅር ለማለት ልመና ብቻ ያስፈልገው ጌታ ኃጢአትሽ ይቅር ይበልሽ ይሰረይልህ እያለ መናገር ስልጣን ያለው ጌታ ኃጢአታቸውን ይደመሰስላቸዋል። አያችሁት? ስለዚህ ይሄ ሰባቱ ዓመት የመከራ ዘመን የሚያልቀው በአይሁዳውያኖች መመለስ ነው፣ እነሱን ለመታደግ በሚመጣው በክርስቶስ ነው። ስለዚህ ታላቁ ዓመት የመከራ ጊዜ ለቤተ ክርስቲያን ነው ለማለት ያስቸግራል። ቤተ ክርስቲያኑን በዚህ ውስጥ እያለፈች ክርስቶስ ይህን ሁሉ ዘመን ተከተለችው ቤተ ክርስቲያንን ኮምፕሊትሊ አባንዳን አደረገ እንደማለት አይነት ነው የሚሆነው። ነገር ግን ብዙ እግዚአብሔር ሰዎች የሚከራከሩት ምንድን ነው? በነገራችን ላይ በዚህ ላይ ልዩነት አስተያየት ሰዎች ቢኖራቸው ሐሰተኛ እውነተኛ የሚባል ነገር የሚኖረው አይመስለኝም በበኩሌ። እና ቤተክርስቲያን በመከራ ውስጥ ታልፋለች ይላሉ። እነዚህን ሁኔታዎች በፓወርፖይንት የሰራሁትን ነጥብ እያሳዩችሁ እንመለከታለን፣ የመከራከሪያ ነጥቦቹንና ሁኔታዎቹን። እግዚአብሔር የተመሰገነ ይሁን፣ የጌታ ስም የተባረከ ይሁን። ኢየሱስ ሊመጣ ሁኔታዎች ሁሉ ምን አድርገዋል? ተመቻችተዋል። ይሄ ትምህርት አይደለም ወገኖቼ። እግዚአብሔር በነቢያቱ የተናገረው ቃል ሊፈጸም እንዳለ ሁኔታ ሁሉ መስመር እንደያዘ የሚያመለክተን ማሳሰቢያ ነው። ጌታ ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ልንገራችሁ፣ ምን እናደርጋለን? እንደዚህ ያለ ሁኔታ ስንሰማ ምንድን ነው ማድረግ ያለብን? እኔ ሁልጊዜ ለሰዎች የምናገረው ነገር፣ ለራሴ የምማደርገውን ነገር ልንገራችሁ። ስንጸልይ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ምን አርጉ? ሁል ጊዜ ትጉ ይላል። ስለዚህ ለጌታ መምጣት የሚያዘጋጅ የጸሎት ርዕስ ሁል ጊዜ በጸሎታችን ውስጥ መኖር አለበት። ሁል ጊዜ አንዲት እናት የገበሬ ሚስት ነች፣ በጣም ቢዚ ላይፍ ያላት ነች። ሁሌ ማታ ማታ ስትጸልይ ተኝቼ እንኳን ብትመጣ ጌታ ሆይ ከና ኃጢአቴ እንዳታገኘኝ እያለች እየተናዘዘች ትጸልይ እንደነበረ ያነበብኩት ታሪክ ትዝ ይለኛል። ተማሪዎች ልጆች እያለን የሃይስኩል ተማሪዎች የሰሩትን ድራማ አረሳውም። ምን ስሰራ ያገኘኝ ይሆን የሚል ድራማ ሰርተው ነበር። ምን ስሰራ ያገኘኝ ይሆን? ወገኖቼ ኢየሱስ ክርስቶስ ይመጣል። ይበልጡንም ቤተ ክርስቲያን ከመከራ በፊት የምትነጠቅ ከሆነ ውድ ወገኖቼ፣ ስሰርቅ ካገኘ፣ ሳመነዝር ካገኘ፣ ስዋሽ ካገኘ ጌታ ሲመጣ ምን እየሰራው ነው የምነጠቀው? ጌታ ምን ሳስብ ነው የሚመጣው? ሪሊ ወደ ጌታ ለመሄድ መዘጋጀትን ማወቅ አለባችሁ። በመከራ ዘመን ከምናልፍ ጌታ ከመከራ በፊት የሚመጣ ከሆነ ይምጣልና፣ መቼም በምርጫ የምናደርገው አይደለም። ለነገሩ ግን በመከራም እንኳን ቢታለፍ ክርስቲያኖች የጸሎት ሕይወታችን ብርቱ ካልሆነ መከራ እንዴት እንቋቋማለን? የጌታን መምጣት መርሳት ማለት አድራሻ የሌለው አሁን አንድ ሰው አንድ ቦታ ሄዶ ዝም ብሎ እንዴት ይሄዳል? የት ነው የምትሄደው? አይ ዝም ብዬ ነው የምሄደው። ምናልባት ሎክ ልሄድ ይችላል። ዎክ 5 ማይልስ 3 ማይልስ ይላሉ ሰዎች። ባይክ ወይም ሩጫም ቢሆን ጆግም ያደርጋሉ። እሱም አላማ አለው። ዝም ብሎ ግን የሚሄድ ሰው ምን አለ? ዝም ብሎ መኪና የሚሄድ ማን አለ? ዝም ብሎ የሚሄድ ሰው የለም። ክርስትና ጉዞ ነው። አድራሻ አለው። አድራሻው መንግስተ ሰማይ ነው። እግዚአብሔር የተመሰገነ ይሁን። አያችሁት? ለሰማያዊ መንግስት የተጠራን ሰዎች ነን። አድራሻለን። የዚህ የምድር ኑሮ እንዳያታልለን መጠንቀቅ አለብን። እንደዚህ ያለ ትምህርት የምንማረው የዘመኑ ሁኔታ እንድንመረምር አይደለም። ጌታ ቢመጣስ በደሙ ታጥበን የኃጢአት ስርየት አግኝተን ጌታ ኢየሱስን በማመን ተቀድሰን ውድ ወገኖቼ በእግዚአብሔር መንግስት የእግዚአብሔር መንግስት ወራሾች ሆነን ልጆች ሆነን ለመኖር የተሰጠን እድል እንዳናጣ በጌታ ፍርሃት መኖርን መልመድ አለብን። እግዚአብሔር የተመሰገነው። ጌታ የሰጠው የመጨረሻ ማሳሰቢያ በማቴዎስ 24 ላይ በሉቃስ 21 ላይ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ይላል። አንደኛ መከራን መቋቋም መቻል፣ ሁለተኛ በሰው ልጅ ፊት መቆም። ካን ኢማጂን አለቃችሁ የሰጣችሁን ስራ ሳሰሩ ቆይታችሁ አለቃችሁ ቢመጣ እንዴት ነው ፊቱ የምትቆሙት? ቤተሰቦቻችን ልጆች ይያልን አስተማሪዎቻችን ፊት ሆምወርክ ሳሰሩ እንዴት ነው የምትቆሙት? ትንሽ ነገር እንኳን ጌታ ኢየሱስ ፊት እንዴት ነው የምንቆመው? ይሄንን ነገር ቫልዩ እንድናደርግ ነው ይሄን ትምህርት የምንማረው። ይሄንን ነገር ቫልዩ እንድናደርግ ነው። ጌታ ሆይ በጥላቻ ተሞልቼ በክፋት ተሞልቼ ያንተን ነገር ሁሉ ኋላስ ቀርቼ የሚያልፈውን የምድር ኑሮዬን መንግስት ለዘላለም ኖር የተሰጠኝን ሁሉ ሰከንደሪ አድርጌ ህይወቴን በሌሎች ነገሮች አስቀድሜ ከመኖርበት ህይወት አውጣኝ ማለት አለበት። እግዚአብሔር ይሄን እንድናደርግ ይርዳን። እንጸልይ። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ይመጣል። መንግስት ትምጣ ያለን አባታችን ሆይ በሚለው ጸሎት ሁሉ እንደጸለይን ኢየሱስ ይመጣል። አዎ ወደሱም ይሰበስበናል። ለደቀ መዛሙርቱ በዮሐንስ ወንጌል ምዕራፍ 14 ላይ አባት እንደሌላቸው ልጆች አልተዋችሁም ዳግመኛ ወደ እናንተ መጣለሁ አላቸው ኢየሱስ ክርስቶስ። ስፍራ ሊያዘጋጅልን እንደሄደ እኔ ባለሁበት እናንተ እንድትሆኑ አለ። ሃሌሉያ። አድራሻችን እሱ ባለበት ነው። እኔ ባለሁበት እናንተ እንድትሆኑ አለ። ክብር ለእግዚአብሔር ይሁን። ስለዚህ የአዲስ ኪዳን አማኞች ጌታ ባለበት ቦታ ነው አድራሻቸው። ያጩት ሺው ዓመት የክርስቶስ መንግስት ለምድር ወራሾች በዚያን ጊዜ በምድር ላይ ለመታደስ ከታላቁ መከራ ለተረፉት እግዚአብሔር የደህንነትን ጸጋ አደለበት ጊዜ ነው። ዛሬ ግን የክርስቶስን ወንጌል አምነን ግን የታተምን እኛ አገራችን በምንድን ነው ይላል? በሰማይ ነው ይላል። ክብር ለእግዚአብሔር ይሁን። በሰማይ ነው። ከዚያም የሚመጣ መድኃኒት ነው የምንጠብቀው። ሐሰተኛውን ክርስቶስን አይደለም የምንጠብቀው። የምንጠብቀው መድኃኒት የሆነልንን ኢየሱስን ነው። ጌታ ኢየሱስ ክርስቶስ እናመሰግንሃለን። አንተን ልናምን የተሰጠንን ጸጋ እያደነቀን፣ አንተን ጌታ ሆይ ልንቀበል የተሰጠንን ጸጋ እያደነቀን፣ በደም የተገኘውን የኃጢአት ስርየትን እያደነቀን እናመሰግንሃለን። እባክህ ጌታ ሆይ አሁን በምንኖርበት ዘመን ወደ አንተ መሰብሰባችንን ችላ እንዳንል እርዳን። ወደ አንተ መሰብሰባችንን ያንተን መምጣት በተዘጋጀልን ሰማያዊ ቤት ለመኖር የተሰጠንን እድል ችላ እንዳንል እርዳን። ዘመኑን እያየን ጌታ ሆይ ዜና የምንሰማ ሰዎች ብቻ እንዳንሆን ነቢያቶች የተናገሩት ጌታ ሆይ አንተ በቅዱሳን ያስተላለፍከው የማስጠንቀቂያ ትንቢት ሲፈጸም እያየን ለሞት እንዳናንቀላፋ አንቃን። ኦ ትዳራችን፣ ኑሯችን ጌታ ሆይ የምንበላው የምንጠጣው መንፈሳዊ ሕይወታችን እንዳከብድብን ኃይልና ጸጋ ስጠን። ጌታ ሆይ በፊትህ ለመቆም የምንችልበትን ጸጋ ስጠን። ጌታ ኢየሱስ እንማጸናሃለን። ባንተ ፊት መቆም በሙሽራችን ፊት ጌታ ኢየሱስ ክርስቶስ ኦ እግዚአብሔር ሆይ የተጠራንበትን ጥሪ ሰማያዊ ጥሪ ሰማያዊ ሀገረተኛነትን መጻተኛነትን እያጣን እንዳንኖር ጠብቀን። ጌታ ሆይ ይሄ ያለንበት ዘመን ሊፈጸም ያንተ ነገር ጌታ ሆይ መምጣት የቀረበበት ዘመን ውስጥ እንዳለን እንድናስተውል እርዳን። ኢየሱስ ሙሽራችን፣ ኢየሱስ ሙሽራችን ናልን ጌታ ሆይ፣ ፈጥነናልን ጌታ ሆይ፣ በፊታችን ላይ መጨማደድ እንዳይኖርብን፣ እድፈት እንዳይኖርብን የሚያነጻ ቃልህን በቤተ ክርስቲያን ውስጥ አፍስስልን። ቁሻሻችን የሚጸዳበትን የደምህን ኃይል የወንጌልን የጸጋ ቃል እየላክ ጌታ ሆይ አጽዳን። አንተን ለመገናኘት የሚያስችል የልብ ድፍረት ንጽህና ናፍቆት በውስጣችን እንዲኖረን እንጸልያለን። ዝም ብሎ በደነዘዘ እምነት ጌታ ሆይ እግዚአብሔር ሆይ ስጋዊ በሆነ ሃይማኖት ከመኖር አድነን። እጅ ነጥቃ ታውጣን። ኦ ለሙሽርነቷ ለሰርጓ እንደምትዘጋጅ ሙሽራ ያንተን መምጣት እያሰብን ሕይወታችንን ጌታ ሆይ ለአንተ እንደሚገባ በስጋም በነፍስም በመንፈስም እየተቀደስን ከነውረኛ ሕይወት ድብቅ ከሆነ ኃጢአት እየዳንን ጌታ ሆይ የፊት መጨማደድ የሌለብን በደስታ ጌታ ሆይ የሙሽርነታችን ጊዜ እንጠብቅበትን ጊዜ አድርግልን። ይሄንን ጸጋ እንዳናጣርዳን ክብር ለስሙ ይሁን። ስሙ ይባረክ። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም።